ይህ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት ነው።
በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት
ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የዛሬ ሰኞ ሚያዝያ 14 2011 ዓ.ም ፕሮግራማችን ጀመረ።
ከትላንት በስቲያ ማታ ሽሪላንካ ላይ የደረሰው ጥቃት ዓለም አቀፍ ውግዘትን አስከተለ።
All those who were tragically killed, I entrust to the Lord, and I pray for the injured.
በዘግናኝ ሁኔታ የተገደሉትን ሁሉ እነሆ በጌታ እጅ አኖራለሁ። ባሳዛኙ አጋጣሚ ስለተጎዱና መከራ ስለደረሰባቸው ሁሉም እጸልያለሁ።
የሮማው ርዕሰ ሊቃነ ጳጳሳት አባ ፍራንሲስ በአብይ ርዕስ ዘገባ እናቀርባለን።
ከዛሬ ሰኞ መደበኛ ቅንብሮች መካከል ከስፖርትና ከአፍሪካ ነክ ርዕሶች ሌላ አንድ ወቅታዊ ቅንብር ይኖረናል።
በነገራችን ላይ በዛሬው ስፖርት ፕሮግራም ሰሞኑን ከዚህ ዓለም በሞት የተለየውን በሰሜን አሜሪካ የኢትዮጵያን ስፖርት ፌዴሬሽን መስራች አንዱ የሆነውን ሚሊዮን ገብረ ኢየሱስን እንዘክራለን።
ሰላም ጤና ይስጥልን፣ እንደምን አመሻችሁ አድማጮቻችን። አስተናጋጆቻችሁን የረንች ሳይና
እኔም አዲሱ አበበ እስከ 4 ሰዓት አብራችሁን ትቆዩ ዘንድ ጋብዘናል።
በመጀመሪያ ግን የዓለም ዜና እናነባለን።
ኢትዮጵያንና ኤርትራን ከሚያገናኙት መስመሮች መካከል ክፍት ሆኖ ቆይቶ የነበረው የቡሬ አሰብ መንገድ ዛሬ ተዘግቷል። መስመሩ የተዘጋው ለተሽከርካሪዎች እንደሆነና እግረኞች ግን ማለፍ እንደሚችሉ ታውቋል። መስመሩ የተዘጋው በኤርትራ በኩል መሆኑን በአፋር ክልል ኤሊዳር ወረዳ አስተዳደር ለአሜሪካ ድምጽ ገልጧል። ሙልጌታ አጽባ ዝርዝሩን ልኮልናል።
የቡሬ አሰብ መስመር የተዘጋው ዛሬ ከማለዳው 12 ሰዓት ጀምሮ መሆኑን በአፋር ክልል የኤልዳር ወረዳ አስተዳዳሪ አቶ አብደላ ሱሌ ተናግሯል። መስመሩ ከያዝነው አመት መስከረም 1 ጀምሮ ክፍት ሆኖ ቆይቷል። መተላለፊያውን ለምን እንደዘጉ በስፍራው የነበሩ የኤርትራ የወሰን ጥበቃ ባልደረቦች ተጠይቀው እንደነበረ የገለጹት አቶ አብደላ ከከፍተኛ አመራር ትዕዛዝ ስለደረሳቸው መሆኑ እንደገለጹላቸው ተናግሯል።
መዘጋቱም ዛሬ 12 ሰዓት ጀምሮ ነው የተዘጋው። እዛ ያሉ የኛ መመራሮች እንደነገርም ከሆነ እንግዲህ ትእዛዝ ከላይ መጥተዋል በሚል ነው እና ሌሎች ቆመዋል። ዛሬ ወደዛ የሄዱ የነበሩ ቁጥሮች ተመልሰዋል። ከዛም በኩል ይመጡ የነበሩት እንደቆሙና ወደዛ እንደተመለሱ ነው እየሰማ ነው። ያው እግረኛ ግን በእግረኛ
መስመሩ ከተከፈተ ጀምሮ የተወሰነ የንግድ እንቅስቃሴና የተጠናከረ የህዝብ ለህዝብ ግንኙነት እንደነበረ የጠቀሱት የኤልዳር ወረዳ አስተዳዳሪ ዛሬ መኪኖች መተላለፍ ባለመቻላቸው በሁለቱም ወገን መቆማቸውና የተመለሱም እንዳሉ አመላክቷል። የቡሬ አሰብ መስመር ከአራቱ የሁለቱ ሀገሮች መተላለፊያዎች እስከ ዛሬ ክፍት ሆኖ የቆየ ብቸኛ መስመር ነበር። ቀደም ሲል የዛላምበሳ ሰርሃ ከዚያም የራማ አድኋላ መስመሮች የተዘጉ ሲሆን ባለፈው ሐሙስ ደግሞ የሁመራ ሐጀር መስመር መዘጋቱ ይታወሳል። የዛላምበሳ ሰርሃ መስመር ሲዘጋ ከፌደራል መንግስት ፍቃድ ያላቸው ብቻ እንዲያልፉ የሚል የኤርትራ መንግስት ፈቅዶ ነበር። የትግራይ ክልል ምክትል ርዕሰ መስተዳድር ዶክተር ደብረጽዮን ገብረ ሚካኤል የዛላምበሳ ሰርሃ መስመር በተዘጋ ጊዜ ለጋዜጠኞች በሰጡት መግለጫ መስመሩ የተዘጋው ግንኙነቱ ህጋዊ ለማድረግ ነው የሚል ምላሽ ከኤርትራ መንግስት እንደተሰጣቸው ተናግረው ነበር። ለአሜሪካ ድምጽ ሙልጌታ ጽብሃ መቀለም።
አቶ በረከት ስምዖንና አቶ ታደሰ ካሳ ከህግ አግባብ ውጪ ውሎችን በመፈጸም በጥረት ኮርፖሬሽን ላይ ከ2.2 ቢሊዮን ዶላር በላይ ጉዳት አድርሰዋል በማለት የክልሉ አቃቢ ህግ ክስ መስርቶባቸዋል። የአማራ ክልል ጠቅላይ ፍርድ ቤት ዛሬ ክሳቸውን በንባብ አሰምቷል። የህዳር 27ቱ ንቅናቄ የተባለው ቡድን የፖሊት ቢሮ አባል ኤልአሚን ሽንግራይ ንግግሩ የተቋረጠበት ምክንያት ወታደራዊው ደርግ ቃሉን ባለማክበሩ ነው ብለዋል።
ይቅርታ፣ ቀደም ሲል አዳነች ያነበበችልን ዜና አስቴር ዘገራ ያለከችበት ነው። ይኸውም በመጽሔት ክፍል ነው የሚቀርበው። አሁን ቆንጅት ወደ ጀመረችው ዘገባ ርዕስ ወይም መንደርደሪያ እንሂድ። የሱዳን የሽግግር ወታደራዊ ምክር ቤት ተቃዋሚዎቹ ሀርቱም በሚገኘው ዋና ወታደራዊ ጽህፈት ቤት ያደረጉትን ከበባ እንዲያነሱ ራሳቸውንም ከዚያ እንዲያርቁ ጠይቋል። መንገዶቹ አሁኑኑ እንዲከፈቱና በአካባቢው የተቀመጡት መሰናክሎችም እንዲነሱ ወታደራዊ ምክር ቤት ዛሬ ባወጣው መግለጫ አሳስቧል። የሱዳኑ ወታደራዊ ምክር ቤት ማስጠንቀቂያ ያወጣው ስልጣን ለሲቪል መንግስት አላስረክብም በማለቱ ከተቃዋሚዎቹ ጋር ያደረገው ውይይት በተቋረጠ ማግስት ነው። የአሜሪካ ድምጽ ራዲዮ ዘጋቢ ጄምስ በቲ ያጠናቀረውን ዘገባ ቅድም ቆንጅት ጀምር አድርገዋለች። አሁን ሙሉውን ትሄደዋለች።
የህዳር 27ቱ ንቅናቄ የተባለው ቡድን የፖሊት ቢሮ አባል ኤልአሚን ሺንግራይ ንግግሩ የተቋረጠበት ምክንያት ወታደራዊው ደርግ ቃሉን ባለማክበሩ ነው ብለዋል።
And what happened now, there is some delay in their part.
አሁን የሆነ ያለው ግን በእነሱ በኩል ሂደቱ እየተጓተተ ነው። በሁለተኛ ደረጃ ደግሞ የጦር ሰራዊቱ የአልበሺር ስርዓት አካል የሆኑ ፓርቲዎችን እያነጋገረ ነው። በተቃዋሚ ሰልፈኞች ዘንድ የጦር ሰራዊቱ ከአምስት ቀናት በፊት የገባውን ቃል ከልቡ ተግባራዊ አያደርግም የሚል ጥርጣሬ አድሮባቸዋል።
አሁንም ቢሆን ወታደራዊው ምክር ቤት ከተቃዋሚዎች ጋር ያሉትን ችግሮች በሙሉ አንስቶ ለመነጋገር ዝግጁ ይሆናል ብለን ተስፋ እናደርጋለን ያሉት ኤልአሚን ሻንግሬ በዚያው በአልበሽር የጊዜ ሰሌዳ እንቀጥላለን ካሉ ግን ጥሩ አይሆንም ብለዋል። ከሲቪሉ በኩል በሽግግር መንግስት ውስጥ እንዲካተቱ የሚፈልጉ ሰዎች ይኖሩ ይሆን ወይ ተብለው ተጠይቀው ነበር። እሱ በይደር ተይዟል ነው ያሉት።
They said now let us finish this first which is to make sure that the military
ይህን ያደረጉት መቅደም ያለበትን እናከናውን በሚል ነው። ወታደራዊ ምክር ቤት ቀዳሚውን ጉዳይ ይፈጽም። ያም ስልጣንን ለሱዳናውያን ባለሙያዎች ማህበር ማስረከብ ነው። የብዙሃኑ የሱዳን ህዝብ ድጋፍ ያለው ህዝቡን የሚወክለው ብቸኛው አካል የሱዳናውያን ባለሙያዎች ማህበር ነው።
ሌላ የተኛውም አካል ቢሆን የሱዳንን ህዝብ ወክሎ መናገር አይችልም ሲሉ አክለዋል። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። የሽሪላንካ ባለስልጣኖች እንደሚሉት ትላንት በአብያተ ክርስቲያንና በሆቴሎች ላይ ለተፈጸመው ጥቃት ተጠያቂው በዓለም አቀፍ መረብ የታገዘ አገር በቀል ጽንፈኛ ቡድን ነው። በጥቃቱ 290 የሚሆኑ ሰዎች አልቀዋል፣ 500 የሚሆኑት ደግሞ ቆስለዋል። የሀገሪቱ የጤና ጥበቃ ሚኒስትር ራጀታ ሰኔራትና የአጥፍቶ መጥፋት ጥቃቱን የፈጸመው ናሽናል ተውሂድ ጃማዓት የተባለ ድርጅት መሆኑን ዛሬ ተናግረዋል። ዓለም አቀፍ መረብም እንደነበረበት ገልጸው ካለሱ እርዳታ ጥቃቱ ባልተሳካ ነበር ብለዋል። ባለስልጣኑ አያይዘውም በሶስት አብያተ ክርስቲያናትና በሶስት ሆቴሎች ላይ ጥቃት ያደረሱት ሰባት አጥፍቶ ጠፊዎች ሲሆኑ ሁሉም የሽሪላንካ ዜጎች ናቸው ብለዋል። አንድ ትልቅ መኪና ትላንት ጥቃት ከደረሰባቸው አብያተ ክርስቲያን በአንዱ አጠገብ ላይ ዛሬ ፈንድቷል። ፖሊሶች በመኪናው ላይ የነበሩትን ቦምቦች ለማምከን ቢሞክሩም ቦምቦቹ መፈንዳታቸው አልቀረም። የደረሰ ጉዳት የለም ተብሏል።
ዩናይትድ ስቴትስ ከኢራን ነዳጅ ዘይት በሚገዙ አምስት ሀገሮች ላይ የጣለችው ማዕቀብ ዛሬ አብቅታለች። ዓላማው የኢራን ዋናው የብሔራዊ ገቢ ምንጭን በመቁረጥ ወታደራዊ ወረራ እንድታቆም ጫና ለማሳደር ሲባል ነው ተብሏል። የዋይት ሀውስ ቤተ መንግስት ባስታወቀው መሰረት ፕሬዚዳንት ዶናልድ ትራምፕ ወዳጅ በሆኑ ጃፓን፣ ደቡብ ኮሪያና ቱርክ ላይ እንዲሁም በቻይናና በህንድ ላይ ማዕቀብ ያለመጣል ውሳኔያቸውን አንስተዋል። ኢጣሊያ፣ ግሪክና ታይዋን በፊቱንም ቢሆን ከኢራን ነዳጅ ዘይት እንዳይገዙ ከዩናይትድ ስቴትስ የቀረበውን ጥሪ ተቀብለዋል። መላ የኢራን ነዳጅ ዘይት ከዓለም ገበያ ሲርቅ ሳውዲ አረቢያና የተባበሩት አረብ ኤሚሬቶች የነዳጅ ዘይትን አቅርቦት ለማሟላት የሚያስችል እርምጃ ለመውሰድ መስማማታቸውን ዩናይትድ ስቴትስ ገልጣለች። ይህ ውሳኔ የተወሰደው የኢራን ነዳጅ ዘይት ሙሉ በሙሉ ወደ ውጭ እንዳይላክ በማገድ የመንግስቱን ዋና የገቢ ምንጭን ለማሳጣት ነው ሲል የዋይት ሀውስ ቤተ መንግስት መግለጫ አመልክቷል።
ቮሎዲሚር ዘለንስኪ የተባሉ የ41 ዓመት ዕድሜ የቴሌቪዥን ተዋናይ ትላንት በተካሄደው የዩክራይን ፕሬዝዳንታዊ ምርጫ በከፍተኛ ድምፅ አሸንፈዋል። በመጨረሻው የድምፅ ቆጠራ 73 ከመቶ ድምፅ እንዳገኙ ተገልጿል። ከተወዳዳሪያቸው የወቅቱ ፕሬዝዳንት ፔትሮ ፖሮሾንኮ ወደ 3 እጥፍ በሚጠጋ ድምፅ ልቀዋል። ዘለንስኪ ትላንት ማታ ኪየቭ ላይ ለተሰበሰበው ህዝብ ሲናገሩ አብረን አሸንፈናል፣ ሁላችሁንም አመሰግናለሁ። ብዙም መናገር አያስፈልግም፣ ለማመስገን ብቻ ነው የፈለኩት ብለዋል። መሸነፋቸውን ትላንት ማታ በጸጋ የተቀበሉት ፖሮሾንኮ ዘለንስኪን እንኳን ደስ ያሉት ካሉ በኋላ ስልጣኑን እለቃለሁ፣ ነገር ግን ከፖለቲካ እንደማልወጣ በአጽንኦት ማስታወቅ ፈልጋለሁ ብለዋል።
የፓኪስታንና የኢራን መሪዎች የድንበር ጸጥታ ትብብራቸውን ለማስፋት ተስማምተዋል። ዓላማው በሁለቱም አገሮች ላይ ጥቃት የሚያደርሱ አሸባሪ ቡድኖችን ለመዋጋት ነው ተብሏል። በጦርነት በዳሸቀችው ጎረቤታቸው አገር አፍጋኒስታንም ሰላም በማምጣት ተግባር ለመርዳት ቃል ገብተዋል። የኢራን ፕሬዚዳንት ሐሰን ሩሃኒ እና የፓኪስታን ጠቅላይ ሚኒስትር ኢምራን ኻን የጋራ ጸጥታን፣ ኢኮኖሚንና የንግድ ግንኙነታቸውን ለማጠናከር ጉዳይ ላይ ኢራን ከተነጋገሩ በኋላ ጋዜጣዊ ጉባኤ አካሂደዋል። በተለይም በድንበር አካባቢ ባሉት ቦታዎች ላይ የጸጥታና የስለላ ትብብራቸውን ለማስፋፋት ተስማምተዋል። የጋራ ድንበሮቻችንን አሉ ለመጠበቅም የጋራ ፈጥኖ ደራሽ ኃይል መስርተናል ሲሉ ሩሃኒ ተናግረዋል። የሃን የኢራን ጉብኝት የሁለቱን አገሮች የጋራ ግንኙነትን በማጠናከር ተግባር ወሳኝ ሚና ይኖረዋል ሲሉም የኢራኑ መሪ አስምረውበታል። የፓኪስታን ጠቅላይ ሚኒስትር ሃንም የድንበር ጸጥታ ጉዳይ በውይይቱ አብይ ቦታ መያዙን ጠቁመዋል። ከቅርብ ጊዜያት ወዲህ በሁለቱም አገሮች ስለደረሱት የአሸባሪዎች ጥቃት አንስተዋል።
አድማጮች የምሽቱ ዜናችን እዚህ ላይ አብቅቷል። The Voice of America
በዜና የጀመረው ፕሮግራማችን በ19 እና በ5 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ይቀጥላል።
በድጋሚ መልካም ምሽት የምናስተናግዳችሁ ኒያራኔ ፍሳዬና
አዲሱ አበበ ነን።
የህዝብ ለህዝብ ውይይት በአምቦ ከተማ ተካሄደ።
ከዚህ ቀደም እንዳደረግነው ሁሉ አሁንም አንድነታችንን አጠናክረን ይበልጥ የበለጸገች ዲሞክራሲያዊ ፍትህ የተረጋገጠባት አገራዊ ክብሯ ከፍ ያለ አንድነቷ የማይነቃነቅ ኢትዮጵያን ለመፍጠር በጋራ እንሰራለን።
የኦሮሞ ዲሞክራሲያዊ ፓርቲና የአማራ ዲሞክራሲያዊ ፓርቲን ከዚህ በፊት ከነበራቸው መልካም ግንኙነት በላቀ ደረጃ በማደስ አብረው ተባብረው በመስራት ሌሎች የኢትዮጵያን ህዝቦች ሌሎችንም የፖለቲካ ድርጅቶች በማስተባበር ጠንካራ ኢትዮጵያን የመፍጠር አላማችን ለማሳካት ጠንክረን የምንሰራ መሆኑን በድጋሚ ቃል ልገባላችሁ እወዳለሁ።
የመጀመሪያው ተናጋሪ የኦሮሚያ ክልል ምክትል አስተዳዳሪ አቶ ሽመልስ አብዲሳ ሲሆኑ ቀጥሎ የተሰሙት ደግሞ የአማራ ክልል አስተዳዳሪ ዶክተር አምባቸው መኮንን ናቸው።
የሁለተኛው አጋማሽ ቀዳሚ ቅንብር ነው። አሁን የዕለቱ አብይ ርዕስ ዘገባ።
270 ሰው የተገደለበትና ወደ 450 ሰዎች የቆሰሉበት የትናንቱ የሽሪላንካ ጥቃት በድፍን ዓለም እየተወገዘ ነው። ዝላቲ ሳሆክ ያጠናቀረችውን ዘገባ ሰለሞን አባቴ ያቀርባል።
የትናንቱን የምዕራባውያን አብያተ ክርስቲያን የትንሣኤ ዕለት ሽሪላንካ ያስተናገደችው በደምና በመረረ ሐዘን ነው። በዋና ከተማይቱ ኮሎምቦ እንዲሁም በኔጎምቦና ባቲካሎዋ ከተሞች ባሉ አብያተ ክርስቲያንና በታላላቅ ሆቴሎች ላይ የተጣሉት አደጋዎች ዓለምን አስደንግጠዋል። ብዙ ደም ያፈሰሱት 8ቱ ተከታታይ ፍንዳታዎች በፋሲካው ብርሃን ላይ የከበደ ጥላ አሳርፈዋል። ከተገደሉት 207 ሰዎች 30ዎቹ የሌሎች ሀገሮች ዜጎች ናቸው። ፖሊስ ጠርጥሬያቸዋለሁ ያላቸውን በቁጥጥር ስር ማዋሉን አሳውቋል። የሮማው ሊቀ ጳጳስ አቡነ ፍራንሲስ ለጸሎት በተሰበሰቡ ሰዎች ላይ እጅግ በከበረው በዓላቸው ዕለት ስለተፈጸመው ጥቃት ራሳቸውን ከተጎጂዎች ጎን አቁመዋል።
All those who were tragically killed I entrust to the Lord and I pray for the injured.
በዘግናኝ ሁኔታ የተገደሉትን ሁሉ እነሆ በጌታ እጅ አኖራለሁ። ባሳዛኙ አጋጣሚ ስለተጎዱና መከራ ስለደረሰባቸው ሁሉም እጸልያለሁ።
በትንሣኤው በዓል ማለዳ ቁጣቸውን ካሰሙ መሪዎች መካከል የዩናይትድ ስቴትሱ ፕሬዚደንት ዶናልድ ትራምፕ አንዱ ናቸው። የኮሎምቦ ባለሥልጣናት በሀገሪቱ ላይ የሰዓት እላፊ ገደብ ደንግገዋል። ማኅበራዊ ሚዲያንም ላልተወሰነ ጊዜ ዘግተዋል። መንግሥት እየወሰዳቸው ስላሉ እርምጃዎች የሽሪላንካ ጠቅላይ ሚኒስትር ራኒል ዊክሬሚሲንግሄ መግለጫ ሰጥተዋል።
We've ordered the arrest of everyone involved in this incident and have given all powers to the
በጥቃቱ ላይ የተሳተፉ ሁሉ እንዲያዙ ትእዛዝ ሰጥተናል። ጉዳዩን ለያዙት ባለሥልጣናት ሁሉንም አቅምና ሥልጣን ሰጥተናል። ለእንዲህ አይነት ምግባር ትዕግስት የለንም።
ለጥቃቱ እስካሁን ኃላፊነት የወሰደ አካል ባይኖርም የሀገሪቱ የመከላከያ ሚኒስቴር ግን ፍንጮች እንዳሉት ጠቅሶ አንድ ጽንፈኛ ነው በሚለው ሃይማኖታዊ ቡድን ላይ ሙሉ ትኩረቱን አሳርፏል። ከአደጋዎቹ ብዙዎቹ የተጣሉት በአጥፍቶ ጠፊዎች ቢሆንም ግንኙነት አላቸው የሚሏቸውን 8 ሰዎች መያዛቸውንና ሌሎችንም የማደን ዘመቻቸውን መቀጠላቸውን የጸጥታ ባለሥልጣናቱ ተናግረዋል። የመከላከያ ሚኒስትር ደኤታው ዲኔንድራ ሩዋን ውጀዋርደን የዚህ ጥቃት ውርጅብኝ የነማን እጅ ሥራ እንደሆነ አውቀናል ብለዋል።
Right now the CID, the police and the three forces are doing all the investigation.
በአሁኑ ሰዓት የወንጀል ምርመራ መምሪያው ፖሊስና 3ቱ ጥምር ኃይሎቻችን ሁሉንም ክትትል እያደረጉ ናቸው። በዚህ አስከፊ የሽብር ጥቃት ውስጥ እጃቸው ያለ ሁሉ በተቻለ ፍጥነት በቁጥጥር ስር እንዲውሉ ይደረጋል። አውቀናቸዋል። ባለስልጣናቱ ማስፈላጊውን ምርመራ ሁሉ አካሂደው የተጠርጣሪዎቹን እጆች ይይዛሉ።
የሽሪላንካ የእርስ በርስ ጦርነት የዛሬ 10 ዓመት አካባቢ ከቆመ ወዲህ እንዲህ የሰፋና የከፋ ጥቃት ሲፈጸም የትናንቱ የመጀመሪያው ነው። የኮሎምቦ ነዋሪ ማንጌላ ኩሩናራንቴ በአደጋው መደንገጡን ተናግሯል።
During the 30 years of civil war we had lots of explosions in Colombo. We are used to
ለሰላሳ ዓመታት በዘለቀው የእርስ በርስ ጦርነት ወቅት ኮሎምቦ ውስጥ ፍንዳታዎች የተለመዱ ነበሩ። አውሮፕላን ጣቢያው ላይ፣ በማዕከላዊው ባንክ ላይ በየወቅቱ ጥቃቶች ይፈጸሙ ነበር። አሁን ግን ሰላም ከወረደ 10 ዓመት ሆነና ሰላሙን ደግሞ ለመድ ነው።
ከጥቃቱ ወዲህ በሽሪላንካ ዓለም አቀፍ አውሮፕላን ጣቢያና በሌሎችም ቁልፍ ቦታዎች ላይ የጸጥታ ኃይሎቹ ጥብቅ ቁጥጥርና የተጠናከረ ጥበቃ እያካሄዱ ናቸው።
ሰላሙን እናመሰግናለን። ወደ መጀመሪያው የቅንብር እንለፍ። ዓለም አቀፉ ማህበረሰብ የሀገሪቱን ወቅታዊ ሁኔታ አስመልክቶ ያለው ግምገማ በአንዳንድ የሀገሪቱ ተንታኞችና ፖለቲከኞች ከሚንጸባረቀው የተለየ መሆኑን ጠቅላይ ሚኒስትር አብይ አህመድ ተናገሩ። በሀገሪቱ ያለው የፖለቲካ አለመረጋጋትም አንዳንድ የኢትዮጵያ ፖለቲከኞች በሚያስቡት ደረጃ አለመሆኑን ነው ጠቅላይ ሚኒስትሩ ያብራሩት። ጠቅላይ ሚኒስትር አብይ አህመድ ዛሬ ከወራት በፊት ካቋቋሙት ገለልተኛው የፕራይቬታይዜሽን አማካሪ ምክር ቤት ጋር ተወያይተዋል። እስክንድር ፍሬው ተከታትሎታል።
በርካታ ዓለም አቀፍ ተንታኞችና አንዳንድ ኢትዮጵያውያን ተንታኞች እንደዚሁም ፖለቲከኞች ወቅታዊ የሆነ ሁኔታ የሚመለከቱት በተለያየ መነጽር ይመስላል። ዓለም አቀፉ እይታ አምናን ከዘንድሮ ያነጻጽራል። አምና ከለውጥ በፊት እንደ ሀገር ለመቀጠል ሁለት ያስቸኳይ ጊዜ አዋጅ ያስፈልጋትን፣ በአስር ሺዎች የታሰሩባትን፣ በርካቶች የተገደሉባትን፣ በመቶ ሺዎች የተሰደዱባትን አገር ከአሁኗ ጋር ያወዳድራል። ሐሳብን በነጻነት መግለጽን ጨምሮ የፖለቲካ ምህዳሩ ጠባብ እንደነበረም ይመለከታል። እናም ያሁኗ ኢትዮጵያ ቢያንስ ከአምናዋ እንደምትሻል የሚተነትነው በዚህ አይነት ንጽጽር ነው። ወቅታዊ የሆነ ሁኔታ ከዚህ ተቃራኒ በሆነ መንገድ የሚተነትኑ አንዳንድ ኢትዮጵያውያን ተንታኞችና ፖለቲከኞች መኖራቸው ግን ግልጽ ነው። የእንደዚህ አይነቶቹ ተንታኞች ምልከታ አምናን ከዘንድሮ ያነጻጽራል። በደምደሚያቸውም ቢያንስ ከአምናው የተሻለ ሁኔታ እንዳለ የሚገልጽ አይመስልም። የጠቅላይ ሚኒስትር አብይ አህመድ የዛሬ አስተያየትም ይሄንኑ መነሻ ያደረገ ነው። አንዳንድ የመንግስት ተቋማትን በከፊል ወደ ግል ይዞታ ለማዛወር እየሰሩ ያሉት ጠቅላይ ሚኒስትር ከቀረቡላቸው ጥያቄዎች አንዱ በወቅታዊው ሁኔታ ምክንያት የውጭ ባለሀብቶች ላይመጡ ይችላሉ የሚል ነበር። በአገሪቱ ያለው የፖለቲካ አለመረጋጋት በአንዳንድ ኢትዮጵያውያን ፖለቲከኞች በሚገለጸው ደረጃ ለመሆኑ ያስረዱት ጠቅላይ ሚኒስትሩ ያለም አቀፉ ማህበረሰብ እይታም ከርሳቸው ግምገማ ጋር ተመሳሳይ መሆኑን ያብራሩት።
አሁን ያለው የፖለቲካ አለመረጋጋት ፖለቲከኞች እንደሚያስቡት ነው ወይ? ኢንቨስተሮች የሚያስቡት ነው ጥያቄ። በውስጥ ያሉ ፖለቲከኞች ካላቸው ከፍተኛ ኢንፎርሜሽን ውስንነት ስጋት ይታይባቸዋል። በአፍሪካ ውስጥ ተስፋ ካላት ምንሰራባት ከመታወጣ ሀገር ተብላ መታሰበው ኢትዮጵያ ናት። ከጫፍ ጫፍ ዓለምን ብትዞሩ ማንኛውም ኢንቨስተር ይነግራቸዋል። እዚህ ያለን ሰዎች ያን አፕሪሼት ማድረግ አንችልም፣ ምክንያቱም አፕሪሼት ማድረግ አልተፈጠረብንም፣ ኬት እናመጣዋለን። ዓለም ላይ ያለ ግን የትኛውም አናሊስት ይሄን ይገነዘባል። ስለዚህ አሁን ያለ የኢትዮጵያ ፖለቲካ ሁኔታ ለስራ ይመቻል ብለው ያስባሉ። ግን እሱ ብቻ አይደለም። እሱ ብቻ ሳይሆን አንደኛ ታሪክ ይታያል። ኢትዮጵያ ውስጥ ምን ያክል ኢንቨስተር መጥቶ ተቀምጦ ተዘርፎ ከስሩ ወጣ የሚል ነገር ያያሉ። በንጉሱ ጊዜ የነበረውን የመንግስት ለውጥ ፕራይቬት ሴክተር ያስከተለውን አደጋ የሚያስከትል ትሬንድ ባለፉት 20 30 40 ዓመታት አሉ ወይስ የሉም አንዱ የሚታይ ነገር ነው። ሁለተኛው ሰው ለምሳሌ ሳውዲ ላይ በረሃ አካባቢ ለማልማት የኢሪጌሽን ስራ ሞክረው ነበር። ሀብቱም ማሽኑም ምናምኑም አለ፣ ግን ሰው የለም። ሰው የመጣ እንደሆነም የሚፈልገው ቤት፣ የሚፈልገው መኪና፣ የሚፈልገው ደሞዝ ከፍተኛ ስለሆነ አልተሳካላቸውም። ከኛ አንጻር በጣም ከፍተኛ የሰው ኃይል ስላለ በቀላሉ ስራውን መስራት ይቻላል ብሎ ያስባሉ። ሶስተኛው ኢኮኖሚው እያደገ ያለበት ፌስና የመሸከም አቅሙ ማርኬቱን ጨምሮ ማለት ነው። እኛን ሲያዩ የኢስት አፍሪካን ኢንቴግሬሽን ኦፖርቹኒቲ ያሉ ኢትዮጵያን እንደ ሴንተር ያዩና እዚህ ብናመርት በአቅራቢያችንም ሰፊ ማርኬት አለን፣ ርቀን ለመሄድም በተለይ ባቡሩን ከተጠቀም ያዋጣል ብለው ስለሚያስቡ ብዙዎች ፍላጎት አላቸው። እንደ መንግስትም እንደ ግልም ፍላጎት አላቸው። ለዚህ ጥያቄ ሲነሳ የነበረው እኛም ጋር ጥያቄ ይነሳል።
ይህም ሆኖ ግን በጥያቄው የተጠቀሰውን ስጋት ቸል ማለት እንደማያስፈልግ ጠቅላይ ሚኒስትሩ ጠቁመዋል።
ኮንሰርኑ ይመስለኝ ውስጣዊ ነገራችንን ካላረጋጋንና ካላስተካከል የውጮች አንደኛ ደፍሮ አይመጡም፣ ቢመጡም ደግሞ በጉልበት አይመጡም የሚል ነው። ትክክል ነው። የቤት ማስተካከል አለብን። ካላስተካከል እንኳን የውጭ ሰው እኛ ኮንፊደንስ በሌለን ጉዳይ ሌላ መጥቶ ይሰራልን አይችልም። ኮንሰርኑ ትክክል ነው። ሐሳቡ ግን ውጭ እንደዛለ
የጠቅላይ ሚኒስትር አብይ አህመድ መንግስት እየወሰዳቸው ካሉ ርምጃዎች አንዱ የኢኮኖሚ ዘርፍ ማሻሻያ ነው። የዚህ የማሻሻያ ሂደት አንዱ አካል ደግሞ የመንግስት የልማት ድርጅቶችን በከፊል ወደ ግል የማዘዋወር እንቅስቃሴ ነው። በዚህ ሂደት ውስጥ የሚያግዝ የአማካሪ ምክር ቤት ማቋቋማቸውም ይታወሳል። ጠቅላይ ሚኒስትሩ ታዋቂ ፖለቲከኞችን፣ አንጋፋ የንግድ ሰዎችን፣ የኢኮኖሚ ባለሙያዎችንና ሌሎችንም ላካተተው ምክር ቤት እንደተናገሩት ሁሉም ነገር መስመር ይዞ እየሄደ ነው። እናም አትስጉ ያሉት ጠቅላይ ሚኒስትሩ ፉከራው አይሰራም ሲሉም ተናግረዋል። የሚስተሙ ፉከራዎች የሚያሳዩትም አለመቻልን እንደሆነ ነጠቆሙት። የመከከረን አስፈላጊነት በማንሳትም ከተመካከረን አሁን ያለውን ሁኔታ እንሻገራለን ብለዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እንድርን ለዘገባው እናመሰግናለን። አቶ በረከት ስምኦንና አቶ ታደሰ ካሳ ከህግ አግባብ ውጭ ውሎችን በመፈጸም በጥረት ኮርፖሬሽን ውስጥ ከ2.2 ቢሊዮን ብር በላይ አጥፍተዋል በማለት የክሱ አቃቤ ህግ ክስ መስርቶባቸዋል። የአማራ ክልል ጠቅላይ ፍርድ ቤት ዛሬ ክሳቸውን በንባብ አሰምቷል። አስቴር ምስጋናው ዝርዝር አላት።
ዛሬ የክልሉ አቃቢ ህግ በቀድሞ የጥረት ኮርፖሬት ከፍተኛ አመራር በነበሩት በአቶ በረከት ስምኦንና በአቶ ታደሰ ካሳ ላይ በአራት የሙስና ወንጀሎች ክስ መስርቷል። ተከሳሾቹ የጥረት ኮርፖሬት የቦርድ ሰብሳቢና ዋና ስራ አስፈጻሚ በነበሩበት ወቅት የማይገባ ጥቅምን ለማግኘትና ለማስገኘት ሲባል የህዝብ ሀብት የሆነውን የጥረት ኮርፖሬት ከደንብና መመሪያ ውጪ ውሎችን በመፈጸም ከ2.2 ቢሊዮን ብር በላይ ጉዳት እንዲደርስ አድርገዋል በማለት ነበር አቃቢ ህግ ክስ የመሰረተው። የክልሉ ጠቅላይ ፍርድ ቤት ሶስተኛ ምድብ ችሎት ክሳቸውን በንባብ ያሰማ ሲሆን በአንደኛ ክስ ላይ የተጠቀሰው ከዳሽን ቢራ ፋብሪካ አክሲዮን ማህበር ሽያጭ ጋር በተያያዘ ዘነበር ፋብሪካው የማምረትም ሆነ የገበያ አቅም ያለው በቂ ጥናት ሳይካሄድ ለእንግሊዙ ዱየት ቢቨሬጅ በ50.14% ድርሻውን አሳልፎ በመሸጥ ከ1.8 ቢሊዮን ብር በላይ በጥረት ኮርፖሬት ላይ ጉዳት እንዲደርስ አድርገዋል ነው ያለው። በሁለተኛ ክስ ደግሞ ተከሳሾቹ የማይገባ ጥቅም ለማግኘት ሲባል ያዋጭነትና የዳሰሳ ጥናት ሳይካሄድ እንዲሁም የቦርድ ውሳኔ ሳይሰጥበት ዱቬንቱስ ዊንድ ቴክኖሎጂ ኃላፊነቱ የተወሰነ የግል ኩባንያ ጋር የመብራትና የውሃ ቆጣሪ ለማምረት ከህግ አግባብ ውጪ ውል ተይዟል። ኩባንያው ምንም አይነት እንቅስቃሴ ሳያሳይ የባንክ ዋስትና፣ የግንባታ ቦታ ኪራይ፣ ለህንጻ ጥገናና መሰል በሚል ወጪ ከ210.2 ሚሊዮን ብር በላይ በኮርፖሬቱ ላይ ጉዳት እንዲደርስ አድርጓል ተብሏል። በሶስተኛና በአራተኛ ክሶች ላይ የተነበበው ደግሞ ከዱቬንቱስ ዊንድ ቴክኖሎጂ ኃላፊነቱ የተወሰነ የግል ኩባንያ ጋር በተያያዘና በጥረት ኮርፖሬት ስር ያሉ አክሲዮኖችን ሁለቱ ተከሳሾች የኮርፖሬቱን ጥቅም ማስጠበቅ ሲገባቸው የባንክ ዳና የብድር ዋስትና ግዴታ በመግባት ከጥረት ኮርፖሬት አካውንት እንዲከፈል አድርገዋል። በዚህም ኮርፖሬቱ ወደ 149 ሚሊዮን ብር የሚጠጋ ጉዳት ደርሶበታል በሚል በዋና ወንጀል አድራጊነት ክስ መስርቶባቸዋል። በሁለተኛና በሶስተኛ ክሶች ላይ የዱቬንትስ ዊንድ ቴክኖሎጂ ኃላፊነቱ የተወሰነ የግል ኩባንያ መስራችና ባለቤት አቶ ዳንኤል ይግዛው ተካተውበታል። ተከሳሾቹ በቀረቡት ክሶች ላይ መቃወሚያቸውን በጽሑፍ ለፍርድ ቤቱ ያቀረቡ ሲሆን ፍርድ ቤቱ በክሱ መቃወሚያና በተነሱ ነጥቦች ዙሪያ ብይን ለመስጠት ለግንቦት 2 2011 ዓ.ም ምረት ቀጠሮ ይዟል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አስቴር እንደዘገባው አመሰግናለሁ። ከእግር ኳስ ጨዋታ ጋር ተያይዞ በአዋሳ ከተማ በተፈጠረ ግጭት ፖሊስ እጃቸው አለበት ያላቸውን 37 ሰዎች ማሰሩን አስታውቋል። በተፈጠረው የጸጥታ ችግር የሞተ ሰው ባይኖርም 18 ሲቪሎች መጎዳታቸውን ግን ፖሊስ አረጋግጧል። የከተማዋን ሰላም የሚያደፈርስና ለግል ጥቅሙም በውስጧ ሽብር የሚፈጥር ቡድን አለ ያለው የከተማው ፖሊስ ሁኔታውም በምርመራ ሲረጋገጥ ይገለጣል ነው ያለው። ቅዳሜና እሁድ እንዲደረጉ መርሃ ግብር የተቆረጠላቸው ሁለት ጨዋታዎችም ለከተማው ሰላምና ጸጥታ ሲባል መሰረዛቸውን የከተማው ባህል ቱሪዝምና ስፖርት መምሪያ ገልጧል። ከዋሳ ዮናታን ዘብዴዎስ ተጨማሪ ዘገባ አለው።
በአንደኛው ሳምንት የኢትዮጵያ ፕሪሚየር ሊግ ጨዋታ በዋሳ ከተማ እንዲካሄዱ መርሃ ግብር የተያዘላቸው የደቡብ ፖሊስና የዩናይትድ ድቻ ጨዋታ ከመጀመሩ ከ30 ደቂቃ በፊት በተፈጠረው ግጭት ጨዋታው መሰረዙን ፖሊስ ዛሬ በሰጠው መግለጫ አስታውቋል። እንዲሁም ይውድቀን ጫውቱ ከጥሮ ተቆርጦለት ነበረው ያዋሳ ከተማና የክድስ ኮርግስ ጫውታም ፖሊስ አላፍነት አላዙትም በማለቱ ጫውታው በእለቱ ሳይደረቅ ቀርቷል። ፖሊስ እንዳለው ቅዳሜ ዕለት ከጫውታው ጋር በተያያዘ በከተማ በተፈጠረ ግጭት 18 ሲቪሎች ላይ ቀላልና ከባድ ጉዳት ደረሰባቸው ሲሆን ተደብድባ በሞተር ሳይክል ተጎድታለች ያሏት አንድ ሴት ልጅ ግን ከባድና ዘግናኝ ጥቃት ደርሶባታል። በመጀመሪያ የህክምና አገልግሎት ሰጣት ከነበረው አዳሪ ሆስፒታል ወደ ሪፈራል ሆስፒታል ተልካ ህክምናውን ይዛው የተከታተለች መሆኗን ገልጿል። ሰዎች ሞቷል ተብሎ በማህበራዊ ሚዲያ ተናፈሰው ወሬ አሉባልታ ነው ሲል ፖሊስ አስተባብሏል። ጥቃት ደረሰባቸው ሰዎች የደቡብ ፖሊስ ደጋፊ የሆኑ የወላይታ ድቻ መግለጫው የገለጸው ነገር የለም። ግን ግጭቱ የተፈጠረው በደቡብ ፖሊስና በወላይታ ድቻ እግር ኳስ ደጋፊዎች መካከል ነው ይላል። የከተማው አስተዳደር ፖሊስ መምሪያ ኃላፊ ኮማንደር መስፍን ዴቪሶ እንዳሉት የዘርፌና ንጥቂያ ወንጀል ተፈጽሟል ያሉት ኮማንደር መስፍን አስር ተሽከርካሪዎች መሰባበራቸውና ትልቅ ህንጻዎች መጠነኛ ጉዳት እንደደረሰባቸው ተናግረዋል።
በዚህ በሁለቱም እንትን ወደ 37 ሰዎች ይዘናል። የምርመራ ቡድኑ ተቋቁሟል። ያልተያዘም ይህን አመፅ ፈጽመው ካለ ለማወቅ የምርመራ ቡድን አቋቁመን የማጣራቱ ስራ እየተሰራ ነው ያለ።
ባንክ ቤትን መዝረፍ ጥረት ተደርጓል። ከተማው ሰላማዊ እንዳይሆንና ለግል ጥቅም ሲባል ከተማዋን የሚያሸብር አንድ ቡድን አለ የሚለው የከተማ ፖሊስ በምርመራ ሲረጋገጥ ይህንን ይፋ እንደሚያደርግ አስታውቋል። የከተማ ባህል ቱሪዝምና ስፖርት መምሪያ ኃላፊ አቶ ደስታ ዶግሶ በበኩላቸው ጨዋታዎቹ እንዲቋረጡ ተደረገው የከተማው ጸጥታ እንዳይታወቅና ሌላ ቀውስ እንዳይፈጠር በመፈለግ ነው ብሏል።
ውድድሩ ሲቋረጥ በአንድ በኩል በከተማ ደረጃ ሊያስከትል የሚችለውን አደጋና የጸጥታ መደፍረስ በሀሳቢ ተደርጎ ምክክር ተደርጎበት ከፌዴሬሽን ጋር መግባባት ላይ ስለተደረሰ እንደሆነ ማየት የተቻለበት ሁኔታ ነው ያለው። እኩይ ዓላማ ባላቸው በህዝቦች ላይ በሚከሰተው ጸጥታ መደፍረስ የሚደሰቱ አካላት እዚህ ላይ ሆን ብሎ ሰሩት ስራ ጨዋታው ሳይከናወን ቀርቷል። በመለሰኛ ግጭት የተለያዩ ጉዳቶችም ጭምር በሰውና በንብረት ላይ ተከስተዋል።
ግርግሩ የተስተዋለው በመሃል ፒያሳ ጨዋታው ይካሄዳል በተባለው አሮጌ ስቴዲየም፣ አሮጌ መናኸሪያ፣ ገበያና ቲቲሲ የተባሉ በሚጠሩ አካባቢዎች ነበርም ብሏል። ከተማው ዛሬ ወደ ተለመደው ሰላማዊ እንቅስቃሴ መመለሱና የቱሪስት መዳረሻዎችን ጨምሮ ሁሉም ማህበራዊ አገልግሎት ሰጪ ተቋማት አገልግሎት እየሰጡ መዋላቸውን ተናግሯል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።
ዮናታንን ለዘገባው እናመሰግናለን። የአፋር ህዝቦች ፍትህና ዲሞክራሲያዊ ድርጅት በክልሉ ዕውቅና አግኝተው ከሚንቀሳቀሱ የፖለቲካ ድርጅቶች ውስጥ አንዱ ነው። ድርጅቱ የመጀመሪያ የሆነውን ጉባኤ ዛሬ አካሂዶ አመራሮችን መርጧል። በወቅታዊ አገራዊና ክልላዊ ጉዳዮችም መክሯል። መስፍን አራጌ ዘገባለው።
የአፋር ህዝብ በአገር አቀፍ ደረጃ ለተገኘው ለውጥ መስዋዕትነት ቢከፍልም አሁንም ተጠቃሚነቱ አልተረጋገጠም ይላል የአፋር ህዝቦች ፍትሃዊና ዴሞክራሲያዊ ድርጅት። ድርጅቱ በሊቀመንበሩ በአቶ መሐመድ ዳውድ በኩል አባባሉ ማጣቀሻ አንድ ሁለት ብሎ ማሳያዎችን ይቆጥራል።
የአፋር ህዝብ የከፈለው መስዋዕትነት ያህል በክልሉም ተጠቃሚ አይደለም የምንለው አለመችነት አይደለም። ምክንያቱም በመልካም አሰራር ይጦት እና እንዲሁም በክልሉ ስር የሰደረው ሙስና በዚሁ ዋና ተጠቃሽ ናቸው። አሁን በኢትዮጵያ ውስጥ እየተደረገው ለውጥ አለ። ይህን ለውጥ ደግሞ አፋርን ደግሞ የኢትዮጵያ ህዝብ አካል እንደመሆኑ መጠን ደግሞ ይህን ለውጥ ወደ አፋር ማምጣት ነበረበት። ምናምነው ይሄ ለውጥ እስካሁን በአፋር ውስጥ አልተደረገም። የህዝብ ጥያቄም ነው፣ እነኛም ጥያቄ ነው።
ላለፉት 27 ዓመታት ስልጣን ላይ ተቀምጦ ከህዝቡ ይልቅ ለአንድ ፓርቲ ሲያገለግል የነበረ አመራር አሁንም በስልጣን ላይ መቀመጡን ድርጅቱ ያወግዛል። ችግሩንም ለጠቅላይ ሚኒስትር አብይ ማቅረባቸውንም ይገልጻሉ።
ስለዚህ እነዚህ መለወጥ አለበት። አፋር ህዝብ ደግሞ ብዙ ተበድሏል። አፋር ህዝብ ግን አሳልፎ ሌላ ወገን የሰጡ ሰዎች ስለሆኑ እነዚህ ሰዎቹ መነሳት አለበት እና በዚህ ሰዎች መተካት አለበት። ራሱን ዲክማት ያላሻሻለ ፓርቲ አሁንም ክልል እየመረጠ የሆነ ይህን ራስ ለመለወጥ ያልቻለውን ድርጅት አፋር ህዝብ ይለውጣል ብለን አንዳስ እምነትም የለም።
የእኛም መደራጀት ተደራጅቶም ወደ ሰላማዊ ትግል መግባት፣ የቅሬታ ምንጮችን መፍታት፣ የእድገት መሰናክሎችን ማስወገድ ነው የሚሉት አቶ መሐመድ እዚህ ደረጃ ለመድረስ እስከ ህይወት መስዋዕትነት መከፈሉን ያስታውሳሉ። ድርጅቱ በተለይ በኢትዮጵያዊነት ላይ ጽኑ አቋም እንዳለው ሊቀመንበሩ አስታውቀዋል።
እኛ አሁንም ቢሆን በኢትዮጵያዊነት የምንደረገው ጉዳይ የለም። ይሄ የታወቀ ነው። እንኳን እኛ የመንፈሳዊ አባታችን ሱልጣን አሊ ምዕራፍ በሽግግር ጊዜም በተደረገው የሽግግር ጉባኤ ላይ እንኳን እኛ ግማሎቻችን እኛ ባንዲራ ኢትዮጵያ ባንዲራ ያውቁ ብሎ የተናገሩት ታሪካዊ ንግግር ነበር። ይሄን የሚያመለክተው እንግዲህ አፋር ህዝብ በኢትዮጵያዊነት የሚያምን ህዝብ ነው። በመከፋፈል ማናምንም ኢትዮጵያዊነትን ድርድር የሚያቀርበው ነገር አይዘም ማለት ነው። ነገር ግን የራሱ ድል ለራሱ መወሰን ይሄ መሆን ያለበት ጉዳይ ነው። የአፋር ህዝብ ታግሏል። ለዚህም ደግሞ ማጣውነት ብዙ ማጣውነት ከፈናል የራሱ ቋንቋ የራሱ ባህል የራሱ ማንነት ያለው ህዝብ ነው እና ይሄን ደግሞ እንድናቀን ፈልግመኛ
የፖለቲካ አጀንዳ ይዘው በህዝብና ህዝብ መካከል ጥላቻን በሚነሱ ልዩነትን በሚያቀነቅኑ ቡድኖችና ግለሰቦች ምክንያት በቅርቡ በአማራ ክልል በኦሮሞና በአማራ በአፋር ክልል ደግሞ በአፋርና ኢሳ ህዝቦች መካከል የደረሰው ደም አፋሳሽ ግጭት አውግዘዋል። በተከሰተው ሰብአዊ ጉዳትን ሀዘኑን ገልጸዋል።
በዚህ በአፋርና ኢሳም አለ ኢትዮጵያውያን ሲባል እኮ ከሺህ ዓመት በላይ አምሮ ይኖሩ ታሪም ሆኖ ኦሮሞ ይሁን አማራ ይሁን እኛ ተወልደናል እኮ አንድ ላይ በቃ ደማችን አንድ ሆኗል እና እቺ ሰዎች የራሱ አጀንዳ ያሉ ሰዎች ነው ማለት እና ይሄንን ደግሞ የኢትዮጵያ ህዝብ ያውቆታል። ስለዚህ አሁን ደግሞ ይሄንን እኛ ማርገብ እንዳለበት ሰላም እንዲሆን ነው የምንፈልገው።
ድርጅቱ በመጀመሪያ መደበኛ ጉባኤው ረጅሙን ጉዞ ሀ ብሎ መጀመሩን ጠቁሞ ዛሬ ሰመራ ላይ በተደረገው ጉባኤ 35 ማዕከላዊ ኮሚቴ 11 ስራ አስፈጻሚዎችንና 3 የኦዲትና ቁጥጥር ኮሚቴዎችን መርጧል። ባለ 11 ነጥብ ያቋም መግለጫ በማውጣት የተጠናቀቀው የድርጅቱ የመጀመሪያ ጉባኤ አገራዊና ክልላዊ ጉዳዮችን ዳሷል። የጠቅላይ ሚኒስትር አብይ አህመድ መንግስት በአንድ አመት ውስጥ ያስመዘገባቸውን ስኬቶች አድንቆ ድርጅቱ ከጎናቸው በመሆን ለተሻለ ሀገራዊ ግንባታ እንደሚሰራ አረጋግጧል። በቅርቡ በክልሉ ዞን 3 ገዋኔ ከተማ የመከላከያ ሰራዊት አባላት የተባሉ ግለሰቦች በአንድ ወጣት ላይ የፈጸሙትን ግድያ አውግዟል። ወንጀሉን ፈጻሚ ግለሰቦች የኢትዮጵያን መከላከያ ሰራዊት የሚወክሉ አይደሉም የሚለው መግለጫው ድርጊቱን ፈጻሚ ግለሰቦች ለህግ እንዲቀርቡ ጠይቋል። ለግጭቱ ሰበብ በአፋርና በኢሳ መካከል የሚደረገው ግጭት ዘላቂ መፍትሄ እንዲቀመጥለት፣ በአገሪቱ በተለያዩ አካባቢዎች የሚደርሰው መፈናቀል እንዲቆምና መንግስት ለተፈናቃዮች በዘላቂነት እንዲያቋቁም ጠይቋል። አሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
እናመሰግናለን መስፍን። ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። የምሽቱ ፕሮግራም ይቀጥላል። ከምሽቱ 3 ሰዓት ከ31 ደቂቃ ነን። አሁን ሁለተኛውን አጋማሽ እንጀምራለን። የህዝብ ለህዝብ ውይይት በአምቦ ከተማ።
ኦሮሚያና አማራ ክልሎች የህዝብ ለህዝብ የውይይት መድረክ በአምቦ ተካሄደ። የኦሮሚያ ክልል ምክትል አስተዳዳሪ አቶ ሽመልስ አብዲሳ የአማራና የኦሮሞ ህዝብ ግንኙነት መጠናከር ኢትዮጵያን ከፍ ያደርጋል አሉ። የአማራ ክልል አስተዳዳሪ ዶክተር አምባቸው መኮንን ኦሮሚያ ክልል አዲስ አበባ ላይ ያለው ጥቅም ተግባራዊ እንዲሆን እንደሚሰሩ ተናገሩ። ናኮር መልካ የላከው ዘገባ ቀጥሎ ይቀርባል።
ትናንት በአምቦ ከተማ በተካሄደው የህዝብ ለህዝብ ውይይት ላይ ንግግር ያደረጉት የኦሮሚያ ክልል ምክትል ርዕሰ መስተዳድር አቶ ሽመልስ አብዲሳ የኢትዮጵያ አንድነት መሰረት የህይወት መስዋዕትነት የተከፈለበት መሆኑን የአድዋ ካራማራና ሌሎችም የጋራ ድሎች ያሏቸውን በማስታወስ የኢትዮጵያ አንድነት ሁሉንም ብሔር ብሔረሰቦች ያሳተፈ ነው ብለዋል። የኦሮሞና አማራ ህዝብ ባለፉት ጊዜያት በነበረው ጭቆና ቄሮና ፋኖ ተዋድቀው ችግሩን ለመፍታት ባደረጉት ገልና እንቦጭን ለመከላከል የጣናን ኬኛ ርብርብ ሁለቱን ህዝቦች አንድ አድርጎ ለኢትዮጵያኖች ነጻነት አምጥቷል ሲሉ ገልጸዋል። ስለ ሁለቱ ህዝቦች ግንኙነትም አብራርተዋል።
የአማራና የኦሮሞ ህዝብ ግንኙነት ኢትዮጵያን ያጠናክራል። የአማራና የኦሮሞ ህዝቦች ግንኙነት መጠናከር ኢትዮጵያን ከፍ ያደርጋታል። ሌሎች ብሔር ብሔረሰቦችን ጥላ ከለላ ይሆናል። ስለዚህ አንድነት የሚጠናከር እንጂ ወደ ኋላ መሄድ አይደለም። ከዚህ ቀደም እንዳደረግነው ሁሉ አሁንም አንድነታችንን አጠናክረን ይበልጥ የበለጸገች ዲሞክራሲያዊት ፍትህ የተረጋገጠባት አገራዊ ክብሯ ከፍ ያለ አንድነቷ የማይነቃነቅ ኢትዮጵያን ለመፍጠር በጋራ እንሰራለን።
ለአንድነት መስራት የጀግኖች ተግባር ነው፣ ጥላቻና ቂም በቀል የሰነፎችና ፈሪዎች መገለጫ ነው ያሉት ምክትል ርዕሰ መስተዳድሩ ለወደፊቱ በጋራ ለመስራት ስላቀዱትም ተናግረዋል።
የህዝብ ለህዝብ ግንኙነቱን ይበልጥ እናሰፋለን። የህዝብ ለህዝብ ግንኙነት ለሁሉም ኢትዮጵያን ይበጃል። መሪዎች ኖሩ አልኖሩ ኢትዮጵያ ትቀጥላለች። በባህር ዳር የተዘራው ዘር በብሎ አድቦ ኢፍትሃዊነትን፣ ጸረ ዲሞክራሲን ፈንግሎ ጥሏል። አምቦ ላይ የሚዘራው ዘር ይበልጥ መቀራረብን፣ አንድነትን፣
ዋናው ስራችንን ልማትን ብልጽግናን መናረጋግጥበት ሰላማችንን መናረጋግጥበት ለዚህም ዘርዛሬ መንዘራበት እንደሚሆን ኢትዮጵያን ከዚህ በላይ ከፍ አድርገን በአንድነት ማማላይ እንደምናቆማት ማረጋግጥላችሁ ወዳለሁ።
በተለያዩ ችግሮች ከኦሮሚያ ክልል የተፈናቀሉ ዜጎችንም በቅርብ ጊዜ ወደ ቤታቸው እንመልሳቸዋለን ያሉት አቶ ሽመልስ አፈናቃይነት የተሸናፊዎች ተግባር ነው ብለዋል። የአማራ ክልል ርዕሰ መስተዳድር ዶክተር አምባቸው መኮንን ከዚህ በፊት አመራሮች በመለያየታችን ሁለቱ ህዝቦች ያላቸው አቅም እንዲዳከምና ለተለያዩ ችግሮች እንዲጋለጡ አድርጎናል። የብሶት ገፋፍቶን መለያየትን ሲሰብክ የነበረ ኃይል እንዲሰበር በማድረግ ህብረት በመፍጠራችን በአጭር ጊዜ ውስጥ የጋራ ድል መጎናጸፍ ችለናል ብለዋል። የኦሮሞና አማራ ህዝብ ህብረት ለጠንካራ ኢትዮጵያም አማራጭ የሌለው መፍትሄ ነው በማለት በመካከላቸውም አለመግባባት እንደሌለና ተባብሮ የመስራትን አስፈላጊነት ገልጸዋል።
አካምጀርቱ ummanni oromo fi ummanni amara oboloni tra colin giro nuti toko oromo fatti no dinno beka ye oromo na amara hizboch ginyinet le oromo na la amara hizboch chigroch bicha sayhon ye ethiopiam chigroch tallat meftehe mohonun bezinu innamifatalna በመሆኑም የተጀመረው ተጠናክሮ እንዲሄድ እናደርጋለን። የኦሮሞ ዲሞክራሲያዊ ፓርቲና የአማራ ዲሞክራሲያዊ ፓርቲ ከዚህ በፊት ከነበራቸው መልካም ግንኙነት በላቀ ደረጃ በማደስ አብረው ተባብረው በመስራት ሌሎች የኢትዮጵያን ህዝቦች ሌሎችንም የፖለቲካ ድርጅቶች በማስተባበር ጠንካራ ኢትዮጵያን ለመፍጠር አላማችን ለማሳካት ጠንክረን እንሰራ መሆኑን በድጋሚ ቃል ልገባላችሁ እወዳለሁ።
ኦሮሚያ አዲስ አበባ ላይ ስላለው ጥቅምና አፋን ኦሮሞን በተመለከተ ከተሳታፊ ለቀረበላቸው ጥያቄ ተከታዩን መልሰዋል።
አዲስ አበባን በተመለከተ ህገ መንግስቱ ያስቀመጠውን ምሽራረፍ አቋም ማንንም የለው በውስጥ አዲስ አበባ የኢትዮጵያ ብሔር ብሔረሰቦች ህዝቦች መኖሪያ ብቻ ሳይሆን የአፍሪካ መዲና ታላቅ ከተማ ነች። የኦሮሚያ ክልል ልዩ ህገ መንግስታዊ መብት አለው። ልዩ ህገ መንግስታዊ መብት እንዲከበርለት ደግሞ እኛም እንታገላለን። አፋን ኦሮሞ በአማራ ክልል በነግራችን ላይ በእንግሊያ የራሱ አየር ጊዜ ያለው በኦሮሞ ብሔረሰብ አስተዳደር በጥሩ ሁኔታ የማስተማሪያ ቋንቋ ሆኖ ይቀጥላል። ይሄው እየሰፋ እየዳበረ እንዲሄድ የምንሰራ ይሆናል። በነግራችን ላይ የአማራ ክልል ህዝቦች አንድ ጉዳት አለባቸው። አማርኛ ይችላሉ፣ ሌላ ቋንቋ ይችላሉ። ሌላ ቋንቋ ማወቅ መታደል እንጂ መቸገር አይደለም። የተለያዩ ቋንቋዎች ማስተማር ቢችል ለተማሪዎቻችንና ለወጣቶቻችን የሚል ቀደም ሲል የተጀመረ ሐሳብ ስላለ ይሄንን ገፍተንበት በመንደርሰው መደምደሚያ መሰረት እንከውነዋለን።
በማህበራዊ መገናኛ ብዙሃን የሚሰራጩ አፍራሽ መልእክት ያላቸው ሐሳቦች እኛ እንዳልሆኑ አቋም ይዛችሁ መከራከር አለባችሁ ብለዋል ርዕሰ መስተዳድሩ። የአዲስ አበባ ዩኒቨርሲቲ የፍልስፍና መምህር ዶክተር ዳኛቸው አሰፋ ስለ ሁለቱ ህዝቦች ግንኙነት ተከታዩን አስተያየት ሰጥተዋል።
ኢዲሞክራሲያዊ የሆነ ስርዓት የሚፈርስበት ምሰሶ አለ። ለምሳሌ የአፄ ኃይለ ሥላሴ መንግስት ምሰሶ መሬት ላራሹ ነው። ያ ሲናድ ስርዓቱ ፈረሰ። ደርግ የቆመ በብረት ስለነበረ ብረቱ ሲመታ እሱ ፈረሰ። የወይን ምሰሶ የመፍረሻው ኦሮ አማራ ግንኙነት ነበረ። አፍርቶታል። ይሄን ነግራችሁ ነው እናይ አጥናክረን ለከተባለ
አርቲስት ሰርጸፍሬ ስብሐት ባለፈው አንድ አመት ውስጥ የነበረው ሂደት ትልቅ ሀገራዊ ውጤት ያመጣ ቢሆንም በመካከሉ የተፈጠሩ ችግሮች ያሏቸውን ገልጸዋል።
በመካከሉ የተፈጠሩ ቀደም ያሉ የታሪክ ጉዳዮችን መሰረት ያደረጉ ችግሮች መከሰታቸው አልቀረም። መሰረቱ ከሆነው ከዚህ ከኢትዮጵያዊነት ሁኔታ ጋር አንድ ላይ ተናቦ መታየት ያለበት ጉዳይ ላይ ትንሽ ክፍተቶች የታዩ ይመስለኛል። ወደፊት መስተካከል ካለበት አሁን ወደ ኢትዮጵያዊነት የሚያደርሰን ትልቁን መሰረት ላይ መመርኮዝ መቻል አለበት።
ከደሴ የመጡት አቶ መንግስቱ አመዴ ሁለቱ ህዝቦች የደም ትስስር ያላቸውና ረጅም ታሪክ አቋርጠው የመጡ ቢሆንም ከአመታት ወዲህ የተፈጠረውን ችግር ለመፍታት የሚደረገውን ጥረት በማድነቅ አሁንም ሃይ ባይ የሚፈልግ ጉዳይ አለ ይላሉ።
ሁለቱ ህዝቦች እንደገና መሰረታዊ ችግር ስለሌለባቸው እየተገናኙ መፍትሄ እየሰጡ ወደ አንድ ጥሩ አቅጣጫ ለመሄድ ጥረት ያደርጋሉ። ይሄም እንግዲህ የሚያሳየን ህዝቡ ወደ አንድነቱ ይመጣል። አንድነቱን ለመበተን በግልጽም በስውርም የሚንቀሳቀስ ኃይል አለ። ይሄንን ኃይል ሀግ ማለትና የህግ የበላይነትን አስከብሮ የሁለቱን ህዝቦችን ብቻም ሳይሆን የኢትዮጵያን አንድነት የማስጠበቅ ተሳትፎ መጠንከር አለበት። ቁርጠኝነት ነገር መታየት አለበት። በዚህ በለውጥ ውስጥ ታሪካዊ ሂደት እየመሩ ያሉ አካላት ያመራር ቁርጠኝነትና የህግ የበላይነትን ከማስከበር ረገድ በጓስተሳሰባቸውና ሳይንሳዊ ትንታኔያቸውን በተግባር የመተርጎም ታግባይነት ጭምር ሊፈጠር የሚችልበት ነገር መፈጠር አለበት።
በጋራው ይህ መድረኩ ላይ በኦሮማራ ታሪካዊ ግንኙነትና ተስስር ላይ የሚያተኩሩ ጥናታዊ ጽሑፎች ቀርበዋል። አመራሮቹ ሁለቱንም ክልሎች በጋራ ለማልማትና የህዝቦችን ተጠቃሚነት ለማረጋገጥ በጋራ እንደሚሰሩ አስታውቀዋል። በውይይቱ ማብቂያ ላይ ፈረስ ጦርና ጋሻ ለዶክተር አምባቸውና ለአዲሱ የውጭ ጉዳይ ሚኒስትር አቶ ገዱ አንዳርጋቸው ተበርክቷል። ለአሜሪካ ድምጽ ናኮር መልካ ካምቦ።
ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። ሁለት መደበኛ ቀንበሮች ይቀሩናል። ቀዳሚው ስፖርት በሶሎሞን ክፍሌ።
እንደምን አመሻችሁልና የተከበራችሁ አድማጮቻችን። የኢትዮጵያ ወጣቶችና ታዳጊዎች አትሌቲክስ ብሔራዊ ቡድን በአቢጃን ኮት ዲቮር በተደረገው የአፍሪካ ከ20 ዓመትና 18 ዓመት በታች የአትሌቲክስ ሻምፒዮና አራተኛ ደረጃን ይዞ አጠናቋል። የ2020 የቻን አፍሪካ ዋንጫ አስተናጋጅነትን የተነጠቀችው ኢትዮጵያ የ2022ን ውድድር እንድታስተናግድ ከአፍሪካ የእግር ኳስ ኮንፌዴሬሽን በጎ ፍቃድ እንዳለ ተገልጿል። የአገር ውስጥና የውጭ እግር ኳስ ዜናዎችም አሉን። አብራችሁን ቆዩ። በኮት ዲቮር አቢጃን የተካሄደውን የወጣቶች አትሌቲክስ ሻምፒዮና ውድድር ዜና እናስቀድም። ግርማቸው ከበደ ይህንና በእግር ኳስ የኢትዮጵያና እንግሊዝ ፕሪሚየር ሊግ ውድድሮችን ዜና ይዟል። መቀጠል ትችላለህ ግርማቸው።
የኢትዮጵያ ወጣቶችና ታዳጊዎች አትሌቲክስ ብሔራዊ ቡድን በአቢጃን ኮት ዲቮር በተደረገው የአፍሪካ ከ20 ዓመትና 18 ዓመት በታች የአትሌቲክስ ሻምፒዮና አራተኛ ደረጃን ይዞ አጠናቋል። ኢትዮጵያ በ20 ዓመት በታች ውድድር በምድር ዝላይና በሱሉ ዝላይ ያገኘቻቸውን 2 ወርቆች ጨምሮ በ6 ወርቅ፣ 4 ብርና 12 ነሐስ በድምሩ በ22 ሜዳሊያዎች ኬንያ፣ ደቡብ አፍሪካንና ናይጄሪያን ተከትላ አራተኛውን አጠናቃለች። በ18 ዓመት በታች ውድድር ደግሞ ኢትዮጵያ በ3 ወርቅ፣ 4 ብርና 4 ነሐስ በድምሩ በ11 ሜዳሊያዎች ከደቡብ አፍሪካ፣ ኬንያና ናይጄሪያ በመቀጠል በአራተኝነት እንደጨረሰች የአፍሪካ አትሌቲክስ ኮንፌዴሬሽን በድረገጹ አስታውቋል። 82 አትሌቶች ያሉበት የሉካን ቡድኑ ዛሬ በአዲስ አበባ በኢትዮጵያ አትሌቲክስ ፌዴሬሽን እና በኢትዮጵያ ኦሊምፒክ ኮሚቴ የገንዘብ ሽልማት ተበርክቶለታል። ፌዴሬሽኑ 850 ሺህ ብር ለአትሌቶቹ በሽልማት መልክ ሲያከፋፍል፣ የኢትዮጵያ ኦሊምፒክ ኮሚቴ ደግሞ 450 ሺህ ብር በፌዴሬሽኑ በኩል ለአትሌቶቹ ሰጥቷል። የፌዴሬሽኑ ስራ አስፈጻሚ ኮሚቴ አባል አቶ በላይነ ክንዴ በግላቸው የ160 ሺህ ብር ሽልማት ሰጥተዋል። ከወጣቶችና ታዳጊዎች አትሌቲክስ ሻምፒዮና ጎን ለጎን በተካሄደው የአፍሪካ አትሌቲክስ ኮንፌዴሬሽን ምርጫ ፕሬዝዳንቱ ሀመድ ካልካባ ለቀጣዮቹ 4 ዓመታት ኮንፌዴሬሽኑን በመምራት እንዲቀጥሉ ለአምስተኛ ጊዜ ተመርጠዋል። የኢትዮጵያ አትሌቲክስ ፌዴሬሽን ተጠባባቂ ፕሬዝዳንት ኮሎኔል ደራርቱ ቱሉ ደግሞ የአፍሪካ አትሌቲክስ ኮንፌዴሬሽን ስራ አስፈጻሚ ኮሚቴ አባል ሆና መመረጧ ታውቋል። የ2020 የቻን የአፍሪካ ዋንጫ አስተናጋጅነትን የተነጠቀችው ኢትዮጵያ የ2022ን ውድድር እንድታስተናግድ ከአፍሪካ እግር ኳስ ኮንፌዴሬሽን ካፍ በጎ ፍቃድ እንዳለ የኢትዮጵያ እግር ኳስ ፌዴሬሽን አስታውቋል። ፌዴሬሽኑ ለጋዜጠኞች በሰጠው መግለጫ ከሀገር ውስጥ ሊጎች ብቻ በሚመረጡ ተጫዋቾች በሚሰሩ ብሔራዊ ቡድኖች መካከል የሚካሄደውን የአፍሪካ ሀገራት ሻምፒዮና ወይም ቻን የ2020 አስተናጋጅነት ከኢትዮጵያ ተነጥቆ ለምን ለካሜሩን እንደተሰጠ ምክንያቶቹን አብራርቷል። የፌዴሬሽኑ የክለብ ፍቃድ አሰጣጥ ኃላፊ የሆኑት አቶ ተድላ ዳኛቸው እንደሚሉ ከሆነ በካፍ እንደ ምክንያት ከተጠቀሱት መካከል በመቀለ፣ ሐዋሳ፣ አዲስ አበባና ባህር ዳር የሚገኙ ስታዲየሞች ተገንብተው አለመጠናቀቃቸውና አንዳንዶቹ አሁን ባላቸው ዲዛይን የሚጠናቀቁ ከሆነ የካፍን ደረጃ አለማሟላታቸው ይገኙበታል። በፌዴሬሽኑ በኩል በመጪው ጥር ወር ቻንን በኢትዮጵያ ለማዘጋጀት የ300 ሚሊዮን ብር በጀት ለመንግስት አቅርቦ ምላሽ እንዳልተሰጠው አስታውቋል። ይህንን ለማሟላትና ስታዲየሞቹን በጥራት ለመጨረስ የፌዴራልና የክልል መንግስታት ቁርጠኛ ባለመሆናቸው የውድድሩ አስተናጋጅነት ከኢትዮጵያ እንደተነጠቀ ፌዴሬሽኑ አብራርቷል። የካፍ ሁለተኛው ትልቁ ውድድር የሆነው የቻን አፍሪካ ዋንጫን በ2022 ለማዘጋጀት ተስፋ እንዳለ ግን የፌዴሬሽኑ የህዝብ ግንኙነት ኃላፊ አቶ ባህሩ ጥላሁን ተናግረዋል።
አሁን ላይ ያለው የኮንስትራክሽን ስራ በሪጂናል ገቨርንመንቶች ስለሆነ እየተሰራ ያለው ምክንያቱም
የክልል መንግስታቶች ናቸው ስታዲየሞች ጫረታ እንዲወጣ ምን እንዲል ውሳኔ ማስተላለፍ ታዲያ አበባ መስተቀር ማለት እንደዚህ ውሳኔዎች ማስተላለፍና እነሱ ኢንቴንሲቭሊ እዚህ ላይ የሚሰሩበት ከሆነ ምናልባትም የ2022 የቻን ውድድር ለኢትዮጵያ ለመስጠት ካፍ ሐሳብ እንዳለው ነው የተገለጸ።
በኢትዮጵያ ፕሪሚየር ሊግ 21ኛ ሳምንት ጨዋታዎች መቀለ 70 እንደርታ መሪነቱን እንዳስጠበቀ ነው። በሜዳው አዳማ ከተማን ያስተናገደው መቀለ በአማኑኤል ገብረ ሚካኤል የ11ኛ ደቂቃ የፍጹም ቅጣት ምትና በያሪር ከበደ የ88ኛ ደቂቃ ጎል 2-1 አሸንፏል። አዲስ ህንጻ የአዳማን አንድ ጎል አስቆጥሯል። በዚህ ጨዋታ የአዳማው ሱሌማን ሰሚድ በሁለት ቢጫ በቀይ ካርድ ከሜዳ ተሰናብቷል። በሳምንቱ ትልቅ ድል ያስመዘገበው ኢትዮጵያ ቡና ሲሆን ባህር ዳር ከተማን 5-0 ደቁሷል። ለባህር ዳር አቡበከር ነስሩና ሁሴን ሻባኒ 2-2 ጎሎች ሲያስቆጥሩ እያሱ ታምሩ ቀሪዋን ጎል አግብቷል። በዚህ ጨዋታ የቡናው አቡበከር ነስሩና የባህር ዳር ከተማው ሳላምላክ ተገኝ በቀይ ካርድ ከሜዳ ተሰናብቷል። መከላከያን ከሜዳ ውጪ አዲስ አበባ ላይ የገጠመው ፋሲል ከነማ 4-0 ረቷል። ለፋሲል ከነማ ጎሎቹን ኤፍሬም አለሙዋን ኢዟዙካ 2 እና የመከላከያው አለምነህ ግርማ በራሱ ላይ አንድ ጎል አስቆጥረዋል። በሌሎች ጨዋታዎች በዋንጫ ፍክክሩ ላይ የሚገኘው ሲዳማ ቡና ሰውል ሽረን 3-2፣ ድሬዳዋ ከተማ ወልዋሎ አዲግራት ዩኒቨርሲቲን 2-1፣ እንዲሁም ጅማ አባጅፋር ከሜዳ ውጪ ደደቢትን 1-0 አሸንፈዋል። ሐዋሳ ላይ በደቡብ ፖሊስና በወላይታ ድቻ መካከል ባለፈው ቅዳሜ ሊደረግ የነበረው ጨዋታው ከመጀመሩ አስቀድሞ በተፈጠረ ግጭት ለሌላ ጊዜ ተላልፏል። በዚህ ምክንያት ትላንት ሊደረግ የነበረው የሐዋሳ ከተማና የቅዱስ ጊዮርጊስ ጨዋታም ላልተወሰነ ጊዜ ተራዝሟል። ሊጉን መቀለ 70 እንደርታ በ45 ነጥብ ሲመራ ፋሲል ከነማ እና ሲዳማ ቡና በጎል ክፍያ ተበላልጠው በእኩል 37 ነጥብ ሁለተኛ እና ሶስተኛ ናቸው። ደደቢት በ10 ነጥብ የሊጉ ግርጌ ላይ ሲገኝ መከላከያና ሰውል ሽረ በ18 እና 16 ነጥቦች 14ኛ እና 15ኛ ደረጃን ይዘዋል። በእንግሊዝ ፕሪሚየር ሊግ ዋንጫ ፉክክር የሁለቱ ፈረሶች ግልቢያ አሁንም ቀጥሏል። አውሮፓ ቻምፒየንስ ሊግ ሩብ ፍጻሜ ድራማዊ ፍልሚያ ያሳዩት ማንቸስተር ሲቲ እና ቶተናም በፕሪሚየር ሊጉ ባለፈው ቅዳሜ ተገናኝተው በሲቲ 1-0 አሸናፊነት ተጠናቋል። ለሲቲ ብቸኛዋን የማሸነፊያ ጎል ያስቆጠረው ታዳጊው ፊል ፎደን ሲሆን ጎሏ ሰማያዊዎቹን ቢያንስ ለ24 ሰዓት የሊጉ መሪ እንዲሆኑ አስችላቸው ነበር። ሆኖም ትላንት ሊቨርፑል ከሜዳው ውጪ ካርዲፍን በጆርጆ ዋይናልደም እና ጄምስ ሚልነር የፍጹም ቅጣት ምት ጎል 2-0 ማሸነፉን ተከትሎ ወደ መሪነቱ ተመልሷል። የቶተናምን በሲቲ መሸነፍ ተከትሎ በቀጣዩ ውድድር ዘመን የአውሮፓ ቻምፒየንስ ሊግ ለመሳተፍ የሚያስችለውን እስከ አራተኛ ያለውን ቦታ ለመያዝ የሚደረገው ፉክክር እንደገና ክፍት የሆነ ቢሆንም ማንቸስተር ዩናይትድ እና አርሰናል እድሉን ሳይጠቀሙበት ቀርተዋል። ዩናይትድ በጉድሰን ፓርክ በኤቨርተን 4-0 ሲሸነፍ፣ አርሰናል በሜዳው በክሪስታል ፓላስ 3-2 ተረቷል። ሌላው ተፎካካሪ ቼልሲ ከደቂቃዎች በኋላ በርንሊን ይገጥማል።
አመሰግናለሁ ግርማቸው። በሌላ የአገር ውስጥ ዜና ዛሬ ድሬዳዋ ከነማ ከፋሲል ከነማ ላለበት ውድድር ወደ ጎንደር ለመሄድ በዝግጅት ላይ የነበረው የድሬዳዋ ከነማ እግር ኳስ ቡድን አባላት ከኢትዮጵያ እግር ኳስ ፌዴሬሽን በተላለፈ ትዕዛዝ ወደ ጎንደር እንዳይሄዱ ተነግሯቸው ከአየር ማረፊያ ተመልሰዋል። የክለቡ ሥራ አስኪያጅ አቶ አንበሳው አውግቸው ውድድሩ የተላለፈበትን ምክንያት ለቪኦኤ እንዳስታወቁት ምናልባት ተከታታይ ጨዋታዎች እስከሚካሄዱ ድረስ እንድንቆይ ተፈልጎ ይሆናል እንጂ በትክክል ለዚህ ነው ተብሎ የተነገረን ነገር የለም ማለታቸውን አዲስ ቸኮል ከድሬዳዋ ገልጾልናል። በመጨረሻም ዜና ረፍት፣ የሎስ አንጀለስ ከተማ የረጅም ጊዜ ነዋሪና የሰሜን አሜሪካ የኢትዮጵያ የስፖርትና ባህል ፌዴሬሽን እንዲሁም የአበበ ቢቂላ ስፖርት ቡድን መስራች አቶ ሚሊዮን ገብረ ኢየሱስ በተወለዱ በ65 ዓመታቸው አርፈዋል። የሎስ አንጀለሱ ዘጋቢያችን ዳንኤል አርጋው ተከታዩን ዘገባ ልኮልናል።
በሰሜን አሜሪካ የኢትዮጵያ ስፖርት ፌዴሬሽንና የአበበ በቂላ ስፖርት ቡድን መስራች የነበሩት አቶ ሚሊዮን ገብረ ኢየሱስ ለረጅም ጊዜያት በሕክምና ሲረዱ ቆይተው ባሳለፍነው ሐሙስ በተወለዱ በ65 ዓመታቸው ከዚህ ዓለም በሞት ተለዩ። አቶ ሚሊዮን ገብረ ኢየሱስ የተወለዱት በቀድሞ ስም አጠራር በሐረርጌ ጠቅላይ ግዛት በሮዳ ወረዳ ከእናታቸው ከወይዘሮ ወይኒቱ ወልደ ኪዳንና ከአባታቸው ከአቶ ገብረ ኢየሱስ እንግዳው እንደ አውሮፓውያን ዘመን አቆጣጠር በ1954 ዓ.ም ተወለዱ። አቶ ሚሊዮን ገብረ ኢየሱስ በሰሜን አሜሪካ የኢትዮጵያ ስፖርት ፌዴሬሽን ከመሰረቱት ጥቂት ግለሰቦች መካከል አንዱ ሲሆኑ በፌዴሬሽኑ የቦርድ አባል በመሆን በተለያዩ የስልጣን እርከን ደረጃ ለበርካታ ዓመታት በታማኝነትና በቅንነት አገልግሏል። ፌዴሬሽኑ አሁን የደረሰበት የእድገት ደረጃ ይደርስ ዘንድም የበኩላቸውን አሻራ ትተው ያለፉ ሀገር ወዳድ ኢትዮጵያዊ መሆናቸውን ብዙዎቹ መሰክሩላቸዋል። ያበበ በቀላይ ስፖርት ማህበርን በማቋቋምና ፌዴሬሽኑን ከበቂ በላይ ያገለገሉ እንዲሁም በርካታ ኳስ ተጫዋቾችን በማሰልጠን ያፈሩ ቅን ሰው ነበሩ ይላሉ። በሰሜን አሜሪካ የኢትዮጵያ ስፖርት ፌዴሬሽን የቀድሞ ህዝብ ግንኙነት ኃላፊና የአቶ ሚሊዮን የቅርብ ወዳጅ አቶ ፋሲል አበበ።
እኔ ሚሊዮን ገብረ ኢየሱስን የማውቀው ሎስ አንጀለስ ከተማ ውስጥ ከ80ዎቹ እንደ ፈረንጅ አቆጣጠር ጀምሮ ነው። ፌዴሬሽኑ መስራች ነው። በስብሰባችን ጊዜም ሚሊዮን እንዲናገር በጣም የሚለመንና ምክሩ በጣም የሚደመጥ ሰው ነው። በእውነቱ በጣም ሚስ እናደርገዋለን። እግዚአብሔር ነፍሱን በገነት እንዲያኖራት እንጠይቃለን። አመሰግናለሁ።
የአቶ ሚሊዮን ገብረ ኢየሱስ የቀብር ስነ ስርዓት በመጪው ግንቦት 4 2019 ዓ.ም ተመረጠ በሎስ አንጀለስ ከተማ እንደሚካሄድ ከቤተሰቦቻቸው ያገኘነው መረጃ ይጠቁማል። ለአሜሪካ ድምጽ ሬዲዮ ዳንኤል አርጋው ነኝ ከሎስ አንጀለስ ካሊፎርኒያ።
በዚህና በቃለን ሳምንት በተመሳሳይ ዝግጅት እንገናኛለን። እስከዚያው ሰላም፣ ደህና ቆዩን።
ሰለሞንንና ግርማቸውን እናመሰግናለን። አሁን አፍሪካ ነክ ርዕሶች ይቀጥላል።
ሱዳን ውስጥ ለአራት ወራት ያህል ህዝባዊ ተቃውሞ ሲካሄድ ከቆየ በኋላ የረጅም ጊዜ የአገሪቱ ፕሬዝዳንት የነበሩት ኡመር አልበሽር ካርቱም ውስጥ ጽኑ ጥበቃ በሚደረግበት ከባድ እስር ቤት እንደሚገኙ ታውቋል። ወታደራዊ መሪዎቹ በሁለት ዓመታት ወይም ከዚያ ባነሰ ጊዜ ውስጥ ወደ ሲቪል መንግስት እንመለሳለን ቢሉም የተቃውሞ ሰልፈኞቹ ግን አንቀበልም በማለት ተቃውሞ ቀጥለዋል። አቶ ማህሪ ዮሐንስንና አቶ አብዱራህማን ሰይድን ስለ ጉዳዩ እንዲያብራሩልን ጋብዘናል። አቶ ማህሪ ዮሐንስ በመቀሌ ዩኒቨርሲቲ የፖለቲካ ሳይንስና ስትራቴጂካዊ ጥናቶች መምህር ሲሆኑ፣ አቶ አብዱራህማን ሰይድ ለንደን የሚኖሩ አክቲቪስትና ተንታኝ ናቸው። ያነጋገረቻቸው አዳነች ፍሳዬ ነች። ባለፈው ሳምንት የጀመሩት ውይይት ነው ዛሬ የሚቀጥሉት። በሱዳን የተከሰተው ለውጥ በጎረቤት አገሮች ስለሚኖረው አንደምታም ይተነትናሉ እንግዶቹ። አቶ አብዱራህማን ሰይድ ኤርትራና ሱዳን በየብስ ድንበር እንደሚዋሰኑና የጋራ ማህበረሰቦች እንዳሏቸው በማብራራት ይጀምራሉ።
ኤርትራና ሱዳን የመሬት ድንበር አለ። በዛውን ላይም የጋራ ህብረተሰቦች አሉ፣ ብሔረሰቦች በኤርትራና በሱዳን። ካልቸራሊም ኢንፍሉዌንስ አላቸው ሱዳኖች ኤርትራ ላይ፣ ኤርትራኖችም ሱዳን ላይ። እና ሱዳን ላይ የሚገኘው ለውጥ በተለይ ዲሞክራሲያዊ ለውጥ ከሆነ በጣም ኢንፍሉዌንስ ሊያደርግ ይችላል ኤርትራኖች ላይ። ኢንፋክት ባለፉት ሁለት ቀናት ብቻ ሶሻል ሚዲያውን ስከታተል ነበር። ኤርትራኖቹ በሙሉ ሶሻል ሚዲያ ያሉት ማለት ነው፣ የስርዓቱ ደጋፊዎች ያልሆኑ በጣም ደስ ብሏቸው ኔክስት ደግሞ ኢሳያስን የሚወገድበት ሁኔታ ሊፈጥር ነው ብለው ደስታቸውን ሲገልጹ ነበር ከሱዳኖቹ ጋር ማለት ነው። በዛው ላይ ዋናው የአመፁ የህዝቡ ኃይል ለውጥ ላይ ምን ያህል ሚና እንዳለው ብዙ ኤርትራውን እየተገነዘቡት ነው።
አቶ አብዱራህማን ሰይድ አያይዘውም እንዳውም ኤርትራ ውስጥ ይብቃ የሚል የተቃውሞ ዘመቻ እየተካሄደ ነው ይላሉ።
ኤርትራ ውስጥ ኦልሬዲ ባለፉት ሳምንታት ዲክታተርነት ያብቃ የሚል መልእክት እየተስተጋባ ነው ያለው እና አስመራ ያለው ስርዓት በጣም ሊፈራ ይችላል። የአልበሺር መወገድ በተለይ ዲሞክራሲ እዛ ከመጣም እሱም ራሱ ሊያስፈራ ነው። ባለፉት ኦፍኮርስ ጥቂት ወራት ኤርትራ ሲከስ ነበር ቀጠርና ቱርኪን፣ ሱዳንን ተባብረው የኔን ሰላም ወይም ከኢትዮጵያ ጋር ማድረገው ያለውን ሰላም ትንሽ ሊያሻክሩት እየሞከሩ ነው ብሎ ክስ ሲያቀርብ ቆይተዋል። በዛው ላይ ቦርደሩ ደግሞ በኤርትራና በሱዳን መካከል ተዘግቶ ነው የቆየው እስካሁን። መጨረሻም በሱዳን በኩል ቢከፈትም በኤርትራ በኩል ግን ኢንትረስት አላሳዩም ግንኙነቱን ለማስተካከል። ያም ሆነ ይህ ለኤርትራ ኢትዮጵያ ኦልሬዲ ውስጥ ያለውን ለውጥ አሁን ሱዳን ላይ ከተጨመረበት በጣም አስጊ እንደሚሆንበት ነው የሚታየው።
አቶ መሐሪ ዮሐንስ ደግሞ ሱዳን ከኢትዮጵያና ከኤርትራ ጋር ያላት ግንኙነት ወሳኝ ነው ብለዋል።
ሱዳን ከሁለት ሀገራት ያላት ግንኙነት በጣም ወሳኝ መሆኑ ይታወቃል። የመንግስት ለውጥም እንዲመጣ በኢትዮጵያ በተለይ ከ91 በፊት በነበረው እንቅስቃሴ ሱዳን ተዋዲዎች ብዙ ጊዜ የሚቀመጡባት ወይ ደግሞ ወደ ውጭ ዓለም የሚገናኝባት ሆና እንዳገለገለች ይታወቃል። ኤርትራና ሱዳን የሚታየን አንዴ ደህና ይሆናል፣ አንዴ ደግሞ ይሻክራል። አንዱ አንዱ ላይ ጣልቃ የመግባት ተንደንሲዎችም
የታይባቸው ሁኔታዎች ነበሩ። በተለይ የቅርቡ ጊዜያት ካየን ደግሞ ድንበር ተዘግቶ ነበር። የኤርትራና የሱዳን ድንበር በኢቭን ወታደር የማስጠጋት ሁኔታዎች ሙከራዎች ነበሩ፣ በተለይ አምን አካባቢ።
በዚህ ቀጠና ውስጥ ስለ ሱዳን፣ ስለ ኢትዮጵያና ስለ ግብጽ ስናነሳ ትልቁ አጀንዳ የአባይ ግድብ ነው በማለት አቶ መሐሪ ዮሐንስ ያብራራሉ።
በዚህ ቀጠና ውስጥ በተለይ ሱዳን፣ ኢትዮጵያና ግብጽን ብለን ስናነሳ ትልቁ አጀንዳ የአባይ ግድብ ነው። የአባይ ግድብ እንደተመለከተ የአልበርሶ መንግስት ድጋፉን ሲገልጽ ነበረ። የአሁኑ አመራር እንግዲህ ይሄ ቅርብኝና ከግብጽ ጋር በወግን ይሻላል ብሎ ከወሰደ ይቱል ቢባድ
መጥፎ ይሆናል ነው የሚሉት። በአማርኛ ለመተርጎም ነው።
አዎ መጥፎ ይሆናል። በአማራ ክልል እና በሱዳን መሀል ላይ ያለው የድንበር የሚመስሉ ግጭቶችም ስለነበሩ አሁንም ድንበር እንዲዘጋ ትዕዛዝ ተላልፈዋል በወታደራዊ ካውንስሉ። ይህንን ተከትሎ እንግዲህ ስትሬንድ የሆነ ሪሌሽንሽፕ ሊኖር ይችላል። ዞሮ ዞሮ አንድ መላምት ምንድን ነው የቀጠናው ፖለቲካ እያወራን ስለሆነ ትልቅ አንድምታ የሚሰጠው ምንድን ነው? እዚህ ላይ በኮልድ ዋር ወይ ደግሞ ቀዝቃዛው ጦርነት ካለቀ በኋላ ወደ ስልጣን የመጡት የዚህ ቀጠና መንግስታት መጨረሻቸው የደረሰ ይመስላል ነው። ኢትዮጵያ ውስጥ እንዳየነው ኦልድ ሲስተም ፈርሷል። ሱዳን ውስጥም ቀጥለዋል። አሁን አዲሱ ሞቭመንት የሶሻል ሚዲያ ነው፣ የወጣቶችን ሞቭመንት የቆዩትን አሮጌ ስርዓቶች እና አሮጌ አሰራሮችን የማይቀበልበት ሁኔታ አለ እና ያለቀለት ድምዳሜ መስጠት ጥሩ አይመስለኝም።
የሱዳን ወታደራዊ የሽግግር ምክር ቤት ኢትዮጵያ ሄዶ ከመንግስት ባለስልጣኖች ጋር በተነጋገረበት ወቅት የሽግግሩ ምክር ቤት አባል ጀኔራል ጋለልዲን አልሼህ በሱዳን ኤምባሲ ጋዜጣዊ ጉባኤ አድርገው ነበር። ጀኔራሉ ታዲያ የህዳሴ ግድብን ጨምሮ ከዚህ ቀደም ኢትዮጵያና ሱዳን ባላቸው ግንኙነት ላይ የተለየ አቋም አይኖርም ማለታቸውን ሪፖርተር ጋዜጣ ዘግቧል። ወደ ሱዳን ሁኔታ ስንመለስ ሱዳን ላይ የተፈጠረው ለውጥ ወዳልተፈለገ አቅጣጫ ከሄደ ግን ቀጠናው ላይ ላለው ያልተረጋጋ ሰላም አደጋ እንደሚሆን አቶ መሐሪ ዮሐንስ አስገንዝበዋል።
ዞሮ ዞሮ አንድ ነገር ግን አለ። ሱዳን ላይ አሁን የተፈጠረውን ለውጥ ወዳልተፈለገ አቅጣጫ ሄደው ወይ ደግሞ ወደ መንግስት አልባነትና ወደ ጦርነትና ወደ ግጭት ካመራ ቀጠናው ውስጥ ላለው ያልተረጋጋ ሰላም አደጋ ውስጥ ይከተዋል። የመሳሪያ ዝውውር ይፈጠራል ወይ ደግሞ በተለያዩ በሱዳንም በኤርትራም በኢትዮጵያ ውስጥ የሚኖሩ ምናልባት የአማጺ እንቅስቃሴዎችን ጥሩ እድል ይፈጥርላቸዋል። ድንበር እያቋረጡ በሱዳን ለመንቀሳቀስ እድል ይፈጥራል እና አደገኛ ይሆናል። እንደ መልእክት ግን ያው ኢትዮጵያ ውስጥ ያልተረጋጋ ቢሆንም ለውጥ አለ። ሱዳን ውስጥ መጥቷል። ኤርትራ ውስጥ ያለ ህዝቡን የልብ ልብ ሊሸጠው ይችላል። ኤርትራ ውስጥ ላለ ሁኔታ ማለት ነው። በዚህ አንጻር ብናየው ጥሩ ነው። አሁን እዚህ ላይ በጣም ጥንቃቄ የሚሻ ነገር ምንድን ነው? የማዕከላዊ ምስራቅ ኃይሎች በቀጥታም በተዘዋዋሪም በዚህ ቀጠና የሚካሄደውን ለውጥ ለመጠምዘዝ እና ከነሱ ጥቅም አንጻር ለመቃኘት እየሞከሩ ስለሆነ እሱን ግምት አስገብተን መሄዱ የተሻለ ይመስለኛል ነው።
በመጨረሻም አቶ አብዱራህማን ሰይድ የሱዳን የለውጥ አቅጣጫ በቀጣዮቹ ጥቂት ሳምንታት ግልጽ ሊሆን የሚችልበት ሁኔታ እንዳለ ተናግረዋል።
እንደሚመስለኝ የሚመጡት ጥቂት ሳምንታት የለውጡ አቅጣጫ የሚነጠርበት ሁኔታ ነው ያለው። ምክንያቱም በአሁኑ ጊዜ ወታደሮቹ ካወቁ ህዝቡ ይሄን ነገር እንደማይቀበል የግድ ወደ ሲቪሊያን አድሚኒስትሬሽን መሄድ አለብን ከተባለ ለዛ እንግዲህ ኮምፕሮማይዝ ላይ መግባት አለባቸው ማለት ነው። እንደሚታየኝ ሱዳን ውስጥ ኃይለኛ የሆነ ሲቪል ሶሳይቲ አለ። በዛው ላይ በታሪክም የተወቁ ፓርቲዎች አሉ፣ የፖለቲካ ፓርቲዎች እና የእነሱም ተከታዮች አሏቸው እና እነዚህ ሁሉ ለውጡ ለነሱ ተቀባይነት እንዲኖረው የግድ ወደ ሲቪሊያን አድሚኒስትሬሽን መሸጋገር አለበት ማለት ነው። እንደዛ ሊሆን ከሆነ እንግዲህ ለመጀመሪያ ጥቂት ወራት በቴክኖክራትስ የሚተዳደር ሲቪሊያን አድሚኒስትሬሽን ከተፈጠረ አንድ ሸንጎ ተፈጥሮ ለኮንስቲቱሽን አዲስ ኮንስቲቱሽን አዲስ ህገ መንግስት ለሱዳን የሚሆን የሚያስችል ስራ ከሰሩ ምናልባት ወደ ሰላም ሊሸጋገሩ ይችላሉ። ያ ካልሆነ ግን ሌላው አማራጭ በጣም መጥፎ አማራጭ ነው። እሱ ደግሞ የእርስ በርስ ጦርነትና ማዕከላዊ የሆነ አስተዳደር የማይገኝበት ሁኔታ ሊፈጠር ይችላል።
እሺ፣ እንግዲህ አቶ አብዱራህማን ሰይድ፣ አቶ መሐሪ ዮሐንስ ለሰጣችሁን ማብራሪያ በጣም እናመሰግናለን።
አመሰግናለሁ። ላንቺም ለመሐሪም
አብዱራህማንም ታንኪ አመሰግናለሁ። ደህና ሁኑ። መልካም እንመኛለን።
ደህና ሁኑ። ኦኬ፣ መልካም ጊዜ።
አድማጮች የማጠቃለያ ዜና አስተምተን ነው የምንሰናበተው። አዳነች
ኢትዮጵያና ቃታር በሰራተኛ ማህበራዊ ጉዳይ ዙሪያ የተቀራረበው ለመስራት ተስማሙ። የፌድሪ የሰራተኛና የማህበራዊ ጉዳይ ሚኒስትር ዶክተር አርገ ተሳሄ ከቋታራቻቸው ዩሱፍ ቢን መሐመድ ኦትማን ጋር ተወያዩ። በሁለትዮሽ ጉዳዮች ዙሪያ ሐሳብ የተለዋወጡ ሲሆን በተለይም በሰራተኛና ማህበራዊ ጉዳዮች ዙሪያ የበለጠ ተቀራርቦ ለመስራት በሚያስችሉ ጉዳዮች ዙሪያ መክረዋል። ለአምስት ዓመታት ተቋርጦ የነበረውን የመካከለኛው ምስራቅ ሀገራት የአሰሪና ሰራተኛ ጉዞ የፎረንሲክ ምርመራ አገልግሎት መስጠት መጀመሩን የፌዴራል ፖሊስ ኮሚሽን አስታወቀ። ኮሚሽኑ ከአገልግሎቱ ዛሬ ሚያዝያ 14 ቀን 2011 ዓ.ም ጀምሮ መስጠት መጀመሩን አስታውቋል።
የተከበራችሁ አድማጮች ለምሽቱ ያዘጋጀነው ዝግጅት በዚህ ተጠናቋል። በስቱዲዮ ፕሮግራሙን የመራልን ንጉሱ ታምሬ ነው። በተቀሩት ባልደረቦች ስም እንሰናበታለን። ደግሞ እኔ አዲሱ አበበና
አዳነች ፍስሐዬ ነን።
አብራችሁን ስለቆያችሁ እናመሰግናለን። የትግርኛ ፕሮግራም ይቀጥላል። በእኛ በኩል ሰላም ተናገሩ።